ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። በታጣቂዎች የታገቱት የደባርቅ ዩኒቨርሲቲ ተማሪዎች አለመለቀቃቸው ተገለጸ።
አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰኑ ወደ 11 አንድ ቦታ ደን እኛም ማለት ነው። ከዛ እያለኝ አጥር አግኝቸው አጥር በል ያለፍ ሆኒ የተከመረ ገለባ ነበር። እሱ ውስጥ ገብቶ ነው ያመጡ።
ከዛ መኪናው በድንገት ቆመ። እኛ ምንድን ነው ምናምን ብለን ስንል ከዛ ኦነግ ሸኔ ነው የሚባሉ አካላት ናቸው።
ቀደም ሲል የሰማችኋቸው ከገታ እንዳመለጡ የገለጹ ተማሪዎች ለአሜሪካ ድምፅ የተናገሩትን ነው። ሙሉ ዝርዝሩን በአብይ ርዕስ ወደ እናንተ ይቀርባል። ሰኞ ሐምሌ 1 2016 ዓ.ም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? አስማማየ ነው ነኝ። ምሽቱን የአሜሪካ ድምፅ ዝግጅት እየመራው ከእናንተ ጋር አምሻለሁ። ለዓለም ዜናዎቹ ስመኝሽ የቆየ እዚህ አብረኛለች። የስቱዲዮ ስርጭቱን የሚያቀናብርልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በዌብሳይታችን እና በማህበራዊ ትስስር ገጾቻችን የተከታተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ልትከታተሉ ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ልብራችሁ። ስመኝሽ ቆይት ጠብቃችኋለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ኬንያውያን በተቃውሞ ሰልፍ ሕይወታቸውን ላጡ በተሰናዳ የመታሰቢያ ሙዚቃ ድግስ ላይ ታድመዋል፣ የኮንጎ ዲሞክራቲክ ሪፐብሊክ ወታደራዊ ፍርድ ቤት በ22 ሰዎች ላይ የሞት ፍርድ ፈረደና እንግሊዝ የተበላሸውን የብሬግዚት ስምምነት ማሻሻል እንደምትችል አዲሱ ጠቅላይ ሚኒስትር አስታወቁ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኬንያ የታክስ ጭማሪ ያስከተለው ተቃውሞ የሀገሪቱ መሪ አወዛጋቢውን ረቂቅ አዋጅ እንዲሰርዙ ማድረጉን ተከትሎ በመቶዎች የሚቆጠሩ ኬንያውያን እሁድ ዕለት በዋና ከተማዋ ናይሮቢ የተካሄደውን የመታሰቢያ የሙዚቃ ድግስ ታድመዋል። በሀያዎቹ ዕድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ ወደ ሁከት መቀየሩን ተከትሎ 39 ሰዎች ሕይወታቸው ማለፉን የሰብአዊ መብት ተቋማት ተናግረዋል። አዋጁን እንዲሽሩ የተገደዱት የሀገሪቱ ፕሬዚዳንት ዊሊያም ሩቶም መንግስታቸው ወጪ እንደሚቀንስ ቃል ገብተዋል። በተቃውሞ ሕይወታቸውን ያጡትን ሰዎች ለማሰብ የተሰናዳውን የሙዚቃ ዝግጅት ለመታደም እሁድ ዕለት ከነዚህ አንዱ የ29 ዓመቱ ቪክቶር ዋይታካ በዝግጅቱ ላይ የታደመው ውድቅ በተደረገው የታክስ ረቂቅ አዋጅ ዙሪያ በተነሳው ተቃውሞ ለሞቱት ጀግኖች ክብር ለመስጠት ነው ሲል ለአዣንስ ፍራንስ ፕሬስ ተናግሯል። ታዳሚዎቹ ባለፉት ሳምንታት ተቃዋሚዎች ያነሱት የነበረውን ጥያቄ በማስተጋባት ሩቶ መሄድ አለባቸው በማለት ድምጻቸውን ሲያሰሙ ሲሆን የተለያዩ ድምጻውያንና የኪነ ጥበብ ሰዎች ባቀረቧቸው ዝግጅቶች ሲደንሱና የኬንያን ባንዲራ ሲያውለበልቡም ታይተዋል። ፕሬዚዳንቱ ተቃውሞውን ተከትሎ አዲስ የብድርና የወጪ ቅነሳ እቅዶቹን ባለፈው ሳምንት አርብ ዕለት ይፋ ያደረጉ ሲሆን ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ከወጣቶች ጋር ጠንካራ ውይይቶችንም አካሂደዋል። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የሚገኘው ወታደራዊ ፍርድ ቤት ከኤም 23 ጋር በተካሄደ ውጊያ ከጠላት ሸሽተዋል ባላቸው 22 ወታደሮች ላይ ሰኞ ዕለት የሞት ፍርድ እንደፈረደባቸው አንድ ጠበቃ ለአዣንስ ፍራንስ ፕሬስ አስታወቁ። በአንድ መዝገብ የተከሰሱ 16 ወታደሮችና በሌላ መዝገብ የተከሰሱ 6 ወታደሮች የሞት ፍርድ የተፈረደባቸው ሌሎች 25 ወታደሮች ተመሳሳይ ፍርድ ከተፈረደባቸው ከቀናት በኋላ ነው። ፍርድ ቤቱ ውሳኔውን ያሳለፈው ኪንሻሳ በሩዋንዳ ይደገፋል ስትል የምትከሰው የኤም 23 ቡድን ባለፈው ሳምንት በስተሰሜን የሚገኝ አዲስ ግዛት ከተቆጣጠረ በኋላ ሲሆን በሰሜን ኪቩ ግዛት የሚካሄደው ግጭት ለሁለት ዓመት ተኩል ዘልቋል። በሰሜን ኪቩ ወታደራዊ ፍርድ ቤት ክሱን ያቀረበው አቃቤ ሕግ በ22 ሰዎች ላይ የሞት ፍርድ እንዲፈረድባቸው የጠየቀው ቅዳሜ ለት ሲሆን ፍርድ ቤቱ ሰኞ ለት ባሳለፈው ውሳኔ በሶስቱ ተከሳሾች ላይ የ10 አመት እስር ውሳኔ ሲያሳልፍ ሶስቱን ከቀረበባቸው ክስ ነጻ አሰናብቷል። ሰባት ሰዎች በተከሰሱበት ሌላ መዝገብ የቀረቡት ተከሳሾች ውስጥ ደግሞ ስድስቱ የሞት ፍርድ ሲፈረድባቸው አንዱ በነጻ መሰናበቱን ጠበቃቸው ጁልስ ሙቬኮ አስረድተዋል። እንደ አውሮፓውያን አቆጣጠር ከ2021 መጨረሻ ወዲህ የኤም 23 አማጽያን በሰሜን ኪቭ አካባቢ የሚገኙን ሰፊ ቦታዎች የተቆጣጠሩ ሲሆን የቀጠናውን ዋና ከተማ ጎማን ሙሉ ለሙሉ መክበባቸውም ተገልጿል። የዩናይትድ ስቴትስ ወታደሮች በኒጀር ዋና ከተማ ኒያሜ ከሚገኙ የጦር ሰፈራቸው ሙሉ ለሙሉ ለቀው መውጣታቸውንና በስተሰሜን ከሚገኙ አጋዴዝ የጦር ሰፈር ደግሞ እስከ መስከረም 5 ድረስ ለቀው እንደሚወጡ ሁለቱም ሀገራት እሁድ ለት አስታውቀዋል። የኒጀር ወታደራዊ መሪዎች እንደ አውሮፓውያን አቆጣጠር በሐምሌ 2023 ባካሄዱት መፈንቅለ መንግስት ስልጣን ከተቆጣጠሩና መጋቢት ወር ላይ ከዋሽንግተን ጋር የነበራቸውን ወታደራዊ ስምምነት መጋቢት ላይ አቋርጠዋል። ዩናይትድ ስቴትስ በአጋዴዝ አቅራቢያ የሚገኘውን ዋና የድሮን ሰፈር ጨምሮ በምዕራብ አፍሪካ በሚገኙ በርካታ ሳህል ሀገራት የሚካሄዱ ጸረ ጂሃዲስት ተልእኮ አካል የሆኑ ወደ 650 የሚጠጉ ወታደሮች ኒጀር ውስጥ ነበሯት። ሁለቱ ሀገራት ባወጡት መግለጫ የኒጀር መከላከያ ሚኒስትርና የዩናይትድ ስቴትስ መከላከያ ሚኒስትር የአሜሪካ ወታደሮችና መሳሪያዎቻቸው ከኒያሚ የጦር ሰፈር ሙሉ ለሙሉ ለቀው የመውጣታቸው ሂደት መጠናቀቁን አስታውቀዋል ብሏል። የአሜሪካ ወታደሮችን ያሳፈረው የመጨረሻ በረራ እሁድ ለት ከኒያሜ እንደሚነሳም ተመልክቷል። ዩናይትድ ስቴትስ የነበሯት ወታደሮች ቁጥር 950 ላይ ቆሞ የነበረ ሲሆን ወታደራዊ አገዛዙ ኒጀርን ለቀው እንዲወጡ ትዛዝ በሰጠበት ጊዜ አንስቶ 766ቱ መውጣታቸውን ወታደሮቹ በተዘጋጀላቸው የስንብት ስነ ስርዓት ላይ ተገልጿል። ከዩናይትድ ስቴትስ በተጨማሪ ኒጀር የቀድሞ ቅኝ ገዥዋና ለረጅም ጊዜ ጸጥታ አጋሯ ሆና የቆየችው ፈረንሳይም ወታደሮቿ ለቀው እንዲወጡ ትዕዛዝ የሰጠች ሲሆን በምትኩ የጦር መሳሪያዎችንና አሰልጣኞችን እየሰጠቻት ካለችው ከሩሲያ ጋር ግንኙነቷን እያጠናከረች ትገኛለች። በተመሳሳይ ሁኔታ የጀርመን መከላከያ ሚኒስትር ከኒጀር ወታደራዊ መሪዎች ጋር ሲያደርግ የቆየው ድርድር አለመሳካቱን ተከትሎ ጀርመን በኒጀር የአየር ጦር ሰፈር የነበራት እንቅስቃሴ ነሐሴ 4 እንደሚያበቃ ቅዳሜ ለት አስታውቃለች። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አዲሱ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር እንግሊዝ ከአውሮፓ ህብረት እንድትሰናበት ካደረገው ብሬግዚት በኋላ ከህብረቱ ጋር በተደረገው የንግድ ልውውጥ ህጎች ዙሪያ የተሻለ ስምምነት ላይ ለመድረስና የተበላሸ ሲሉ የገለጹትን በቀድሞ ፕሬዚዳንት ቦሪስ ጆንሰን የተፈረመውን ለማሻሻል ሰኞ ዕለት ቃል ገብተዋል። ስታርመር ከሰሜን አየርላንድ መሪዎች ጋር በዋና ከተማዋ ቤልፋስት ከተነጋገሩ በኋላ ባደረጉት ንግግር አዲሱ መንግስታቸው ከአውሮፓ ህብረት ጋር መተማመን ለመፍጠር መጀመሪያ አሁን ባለው ስምምነት መሰረት ለውጦችን ማድረግ እንደሚኖርበት አመልክተዋል። ባለፈው ሳምንት በከፍተኛ ልዩነት ተፎካካሪያቸውን በልጥ ያሸነፉት ስታርመር ለጋዜጠኞች በሰጡት ቃል ቦሪስ ጆንሰን ካመጡብን የተበላሸ ስምምነት የተሻለ ስምምነት ላይ ማድረስ እንችላለን፣ በዚህም ላይ እንሰራለን ያሉ ሲሆን የተሻለ ግንኙነት ለመፍጠር ግን አሁን በተደረጉት ስምምነቶች ላይ ቁርጠኝነታችንን ማሳየት አለብን ብለዋል። ሌበር ፓርቲ ያልተገደበ የሸቀጦች አገልግሎቶችና የሰዎች እንቅስቃሴ የሚደረግበትን የአውሮፓ ህብረት ገበያ እንደማይቀላቀል ቢያስታውቅም እንደ አውሮፓውያን አቆጣጠር በ2010 እንግሊዝ ጥላ ከወጣችው ከ27ቱ ሀገራት ጥምረት ጋር ያሉትን አንዳንድ የንግድ መሰናክሎች ግን ማስወገድ እንደሚቻል ገልጿል። በሰሜን አየርላንድ ትልቁ እንግሊዝ ደጋፊ የሆነው ፓርቲ የቀድሞ ጠቅላይ ሚኒስትር ሪሺ ሱናክ በንግድ ልውውጦች ዙሪያ ጥቂት በየካቲት ወር ማሻሻያዎችን ካደረጉ በኋላ የተለያየ ውሳኔ የመስጠት አቅም ላለው ጉባኤ ተገዢ ላለመሆን አሳልፈውት የነበረውን ውሳኔ ሽረዋል። በአየርላንድ ብሔርተኛው ሲንፌን በፓርላማ አብላጫ ድምጽ ያለው ሆኖ መመረጡን ተከትሎ በአየርላንድ ህዝበ ውሳኔ ሊካሄድ በሚችልበት ሁኔታ ላይ የተጠየቁት ስታርመር ለ3 አስርት ዓመታት የዘለቀውን ብጥብጥ ያስቆመውና አየርላንድ ራሱን እንዲያስተዳድር ላስቻለው የጉድ ፍራይዴይ ስምምነት ተገዢ እንደሚሆኑ ተናግረዋል። እሁድ ለት የስኮትላንድን ዋና ከተማ ኤደንብራ የጎበኙት ስታርመር ከምርጫ በኋላ በአራቱም የእንግሊዝ ግዛቶች እያደረጉ ያሉትን ጉብኝት ቀጥለው ሰኞ ዕለት በዌልስ ዋና ከተማ ካርዲፍ ይገባሉ ተብሎ ይጠበቃል። በመጨረሻም ሩሲያ ዛሬ ሰኞ ሐምሌ 1 ቀን 2016 ዓመተ ምህረት በዩክሬን ባካሄደችው የአየር ድብደባ በዋና ከተማው የሚገኘው የህፃናት ሆስፒታል በሚሳኤል መመታቱ ተገለጸ። በአየር ጥቃቱ ቢያንስ 20 ሰዎች ተገድለዋል። የነፍስ አድን ሰራተኞች ኪቭ የሚገኘውን ኦክማቲድ የህፃናት ሆስፒታል ፍርስራሽ እየቆፈሩ መሆኑና ተጎጂዎች ቁጥር እስካሁን እንዳልታወቀ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። ሩሲያ ሚሳኤሎቿ የሚያርፉበትን ቦታ እንደማታውቅ ልትሆን አትችልም፣ ለፈጸመችው ወንጀል ሁሉ ተጠያቂ መሆን አለባት ሲሉ በኤክስ ማህበራዊ ትስስር ገጻቸው የጻፉት ዘለንስኪ ዓለም በዚህ ጉዳይ ላይ ዝም ማለት የለበትም፣ ሩሲያ ምን እያደረገች እንደሆነ ማየት አለበት ብለዋል። የኪቭ ከተማ ወታደራዊ አስተዳደር በበኩሉ በሩሲያ ጥቃት ቢያንስ 7 ሰዎች መገደላቸውንና በበርካታ ወረዳዎች ውስጥ የሚገኙ ህንጻዎች መጎዳታቸውን ተናግረዋል። የሩሲያ ጥቃት የዘለንስኪ የትውልድ ከተማ በሆነችው ክሪቭሪህ ከተማ ውስጥም ቢያንስ 10 ሰዎች መግደሉንና 31 ሰዎች መቁሰላቸውን የከተማዋ ወታደራዊ አስተዳዳሪ ኃላፊ የሆኑት ኦሌክዛንደር ቪልኩል ተናግረዋል። በምስራቃዊ የዩክሬን ክልል በምትገኘው ዶኔስክ ክልል የሚገኝ የኢንዱስትሪ ፋብሪካን በሚሳኤል መመታቱንና ቢያንስ 3 ሰዎች መሞታቸውን ባለስልጣናት አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዳዎቻችን ወደ አስማማው ልመልሳችሁ።
ከዓለም ለተሰባሰቡ ዜናዎች ስመኝሽ ቆየና አመሰግናለሁ። አድማጮቻችን፣ የተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተላለፈላችሁ የሚገኘውን የሰኞ ሐምሌ 1 2016 ዓ ም ዝግጅታችን ነው።
ኒውሮፓቲክ ነው ካል ምንድን ነው? ኒውሮፓቲክ ምን ምልክት አለው? እና ብዙ ጊዜ እንደዚህ ኮንስትሌሽን ኦፍ ሲምፕተም ምን ምልክት አለው አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ።
ቴነሲ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይ ስቴት የሆራይዘን ሆስፒታል የስትሮክ ሕክምና ፕሮግራም ኃላፊ ከፍተኛ የነርቭ ሐኪሙን ዶክተር ናውጎ ማሪን የሰማችኋቸው። በሁለተኛው አጋማሽ የሐኪሙን የጠይቁ ዝግጅታችን ላይ የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔይን ሙያዊ ማብራሪያ ይሰጡናል። በኋላ ላይ ጠብቁን። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ፕሮግራሙ እየመራ ያለው ታስማማየ ነው ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ባለፈው ሳምንት ረቡዕ በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከእገታ እንዳመለጡ የተናገሩ ተማሪዎች ለአሜሪካ ድምፅ ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቪ ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችና ሰላማዊ ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበርም ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።
ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምጽ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ 1 ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ለደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ.ም ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል።
መኪና ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና የመጀመሪያውን ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱን ሁሉም ተማሪዎች ይዞ ወደ ጫካ ስመጡ ከዛ እየወሰዱ ተማሪዎች እንዲያመጡ ወንዶቹ ተማሪዎችም አሉ እንዲያመጡ ሲሞክሩ ተኩስ ጀመሩ። ከዛ ተኩስ ጀመር ተማሪ ተበታተነ። ከተበታተነ በኋላ አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ 11 አንድ ቦታ ሄደን እኛም ማለት ነው። ከዛ እየሄደኝ የሆነ አጥር አግኝቼው አጥር ዘንድ እያለፍኩ የሆነ የተከመረ ገለባ ነበር እሱ ውስጥ ገብቼ ነው ያመለጥኩ።
እነማን ናቸው ብለህ አንተ ታስባለህ?
ቷል አረም ደወለ ቢሸለኛል የነገር
ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውንና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል።
ከደባርቅንም በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። ተባባራደርን አንድ ቀን ሰኞ ማለት ነው። ማክሰኞ ደጀን አደርንና ሮብ ጉዞ ጀመርን ማለት ነው። ተከታታይ መኪና ነበርና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና ከዛ መኪናው በድንገት ቆመ። እኛ ምንድነው ምናምን ብለን ስንል ከዛ ኦነግ ሸኔ ነው የሚባሉ አካላት ናቸው።
ማረጋገጫ ምንድን ነው?
ሁሉም ሽርባቸው ናቸው። ሁሉ ነገር እናያሱ ናቸው። በሽፍት ኤፍቪ ላይ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወሩት ኦሮምኛ ነው። ከዛ ሁሉ ሶስቱን ባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት። ከዛ ያው እንደ አጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንደ አጋጣሚ ትንሽ እንደሄዱ ከዛ የተኩሱ ድምፅ ማሰማት ጀመረ። እኛም እዛው ቁጭ ያልን ታኛን ጥይት ነው እንዳይመታን ብለን ቢያንስ 15-20 ምናምን የሚሆኑ ልጆች አመልጠዋል ከሶስቱ ባስ ማለት ነው። ከዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን መጣን ከእነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። በዛው ስልክ መደወል ጀመሩ ማለት ነው። ማታ ወደ ቤተሰቦቻቸው ደውሎ ብር የጠየቋቸው።
ምን ያህል ብር ጠየቋቸው?
ከ1 ሚሊዮን እስከ 500 ሺ ብር አለ። 100 ሺ ብር አለ። የሄዱ ተማሪዎች በቃ እስከ 150 ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም።
ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል።
ሸኔ ታውቃላችሁ ምናምን አለ እነሱ አይቼ አውቋል አልኩ። ታውቆ ነው እዛ ሂድ ይውጣ አለ ኃላፊ። እዛ ሌላ ሰዎች የደርግ ልጆች አለ ሸኔ ታውቃላችሁ እኔ አላውቅም አልኩ። እናንተ ሸኔ ካላወቅም ብር ትቀጣላችሁ ብር ትከፈላላችሁ ምናምን አለ ኃላፊ።
እነማን ናቸው ግን የያዟቸው?
ለሸኔ እንደሆነ ግን አውቃለሁ።
በምን አወቅ?
በቃ ጸጉሩ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ኃላፊ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ስሙ ሸኔ አለ ስሙ ሸኔ አይደለም ወራነ ቢል ሱሞ ሩሞቲ ወቦ ነኝ ምናምን እያሉ ነበሩ። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ በቃ አለ ማሁኑ ሂዱን ተነሱና ሂዱ አለ መጨረሻ ላይ።
እናንተን ለምን ለቀቋችሁ?
ሌላ ቦታ ነው ኃላፊ ጋር ነብሮ ነበሩ። ኃላፊ እኛ ከኛ ጋር መጥቶ ነበረ። እዛ አልደረሱ ነበረ እነሱ ጋር አልደረሱ ነበረ። ያንጋኑ ኃላፊ ከኛ ጋር መጥተዋል መጀመሪያ ስለዚህ ነው እኮ ለቀቁኝ። ስገር ኮኛ ራሱ በኦሮምኛ ነው ስገር። መጨረሻ ላይ አይቴ ታውቃለህ ምናምን አለ ሸኔ አይቼ ያውቃለ አልኩት። ያወቅኩ ውጣ አለ እሱ።
በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች።
እኛም እስካሁን እየተጓዝን ብዙም አላለቀም ትመስለኝ ወደ ዋናዎቹ ጋር እየወሰዱ ማለት። አሁን እኛ ያለነው ከኔ ጋር 20 ልጆች ነን። ሌሎቹ በሌላ ከውጭ ነው ያሉት፣ በሌላ ቡድን ያሉ። ቅዳሜ ቀን ከኔ ጋር አወራ እነሱን የያዘው ማለት ብር አዘጋጅቶች ደውይ ያሉ። በዚህ ቁጥር ደውይና አግኝ አካውንቱን ሸጥሻል እሱን እነሱን ለምኝ ማለት እነሱን ጠይቅ ብሎ አካውንት እንልካለን በኋላ ደውይ
የተጠየቀው ግማሽ ሚሊዮን እኮ ነው። እኔ ያዘጋጀው ስልኬንም ምንም ብዬ እኔ ለናሳደን የሚሰሙኝ ከሆነ ለመለመን ትንሽ ብር 3000 ራሱ የመለም እጅ ላይ ያለው ተማሪ ኤግዛምቢና ምርት ተማሪ ነው።
የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት የእንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማዊያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው ዓመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የራዲዮ በቴሌቪዥን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የመጀመሪያው የትንታኔ መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ትግራይ ይወስደናል። በትግራይ ክልል በሴቶች ላይ እየተፈጸመ ያለው ግድያ፣ እገታና ጾታዊ ጥቃት በአስቸኳይ እንዲቆም በጋራ መግለጫቸው የጠየቁ 27 ክልላዊ የሲቪል ማህበረሰብ ተቋማት ጊዜያዊ አስተዳደሩ በችግሩ ልክ ተጠያቂነትን እያረጋገጠ አይደለም ሲሉ ወቀሱ። ተቋማቱ የፖሊስን ሪፖርት መነሻ በማድረግ በመግለጫቸው እንዳመለከቱት ባለፉት 11 ወራት ውስጥ በመቀለ ከተማ ብቻ በ12 ሴቶች ላይ ግድያና በ80 ሴቶች ላይ ደግሞ ያስገድዶ መድፈር ወንጀሎች ተፈጽመዋል ብለዋል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይሁንና በክልሉ ሴቶች ላይ የሚደርሰውን ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማና ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ ጊዜያዊ አስተዳደሩ የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም፣ የእርምጃውን ውጤት በቅርቡ መታየት ይጀምራል ሲሉ ማስታወቃቸው ይታወሳል። ሙልጌታ አጥባ በዚህ ጉዳይ የተከታዩን አዘጋጅቷል።
በትግራይ ክልል የሚንቀሳቀሱ 26 የሲቪል ማህበረሰብ ተቋማትና የክልሉ የሲቪል ማህበረሰብ ህብረት ከትናንት በስቲያ ቅዳሜ ሰኔ 29 ቀን 2016 ዓ.ም በጋራ በሰጡት መግለጫ በሴቶች ላይ እየደረሰ ነው ያሉት ጥቃት በሰሜን ኢትዮጵያው ጦርነት ወቅት ከነበረው መልኩ ቀይሮ እየቀጠለ ሴቶች በፍርሃትና ስጋት እንዲኖሩ ማድረጉን አመልክተዋል። የሲቪል ተቋማቱን መግለጫ ያነበቡት ራይዝ ኤንድ ሻይን የተባለ የሲቪል ማህበረሰብ ተቋም አስተባባሪ ሰላማዊ ጊዜ በክልሉ በሴቶች ላይ እየተፈጸመ ነው ያሉት ግድያ፣ እገታና ጾታዊ ጥቃት ነውር የተሞላበትና አሰቃቂ በማለት ነው የገለጹት።
ቤት ጽሕፈት ፖሊስ ከተማ መቀለ
የመቀሌ ከተማ ፖሊስ ጽህፈት ቤት በቅርብ ቀናት ለብዙሃን መገናኛ በላከው የ11 ወራት ሪፖርት በ12 ሴቶች ላይ ግድያ እንዲሁም በ80 ሴቶች ላይ ያስገድዶ መድፈርና ሌሎችም ወንጀሎች መፈጸማቸውን አረጋግጧል። እነዚህ አሃዞች ለአብነት ያህል የቀረቡ ሲሆኑ በክልሉ በሴቶች ላይ የሚፈጸሙ ወንጀሎች በአይነትና በመጠን እየተባባሱ መሄዳቸውን ያሳያሉ። የወንጀሎቹ አፈጻጸም ደግሞ አስነዋሪ፣ አሰቃቂና የህብረተሰብን ሞራል የሚነኩ ናቸው።
የመቀለ ከተማ ፖሊስ በሲቪል ተቋማቱ መግለጫ የተጠቀሰውን የ11 ወራት ሪፖርቱን አስመልክቶ ተጨማሪ ማብራሪያ እንዲሰጠን ስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። በክልሉ በሴቶች ላይ እየደረሰ ካለው ጥቃት በአንጻሩ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ጥረት እያደረገ አይደለም ሲሉ የሲቪል ማህበረሰብ ተቋማቱ ወቅሰዋል።
ጊዜያዊ ምህዳር ክልል ትግራይ ደህንነት
የትግራይ ክልል ጊዜያዊ አስተዳደር የህዝብን ደህንነት ለመጠበቅ በተለይ የሴቶችን ደህንነትና ዋስትና ለማረጋገጥ ቀልጣፋና አስተማሪ እርምጃ እንዲወስድ እንጠይቃለን። የተቀላጠፈ የወንጀል ምርመራ በማካሄድ ለተበዳዮች ፍትህን ጭካኔ በተሞላበት መንገድ ወንጀሉን የሚፈጽሙትን ደግሞ የሚገባቸውን ፍርድ እንዲያገኙ በማድረግ የገባውን ቃል እንዲፈጽምና የተቀላጠፈ ፍትህን እንዲያረጋግጥ እንጠይቃለን።
የትግራይ ሲቪል ማህበረሰብ ተቋማት ህብረት ስራ አስኪያጅ ያሬድ በርሀ በበኩላቸው እንዲህ ያሉትን ጥቃቶች በህብረትና በተደራጀ መልኩ መከላከልና መቃወም አለብን ብለዋል።
እቲ እናተበራኸተ ዝመጽእ ዘሎ ናይ ገበን ተግባር
ይህን አይነቱ የወንጀል ድርጊት እየተስፋፋ በመሆኑ የሚመለከታቸው አካላት ሁሉ በተደራጀና በተቀናጀ መልኩ መስራት ይኖርባቸዋል። የወንጀል አድራጎቱ በህዝባችን ውስጥ ያስከተለው አለመረጋጋት እንዲስተካከል ማድረግ ያስፈልጋል። ከዚህ አኳያ በተለይ በሴቶች ላይ እየተፈጸመ ያለው ግድያና ጥቃት እንዲቆም ቀደም ሲል በተናጠል ስናደርገው የቆየነውን እንቅስቃሴ አሁን በተባበረና በተደራጀ መልኩ ማካሄድ ጀምረናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በቅርቡ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ በሴቶች ላይ የሚፈጸሙ እገታዎችና ግድያዎችን እንዲያስቆም ጠይቋል። ጊዜያዊ አስተዳደሩ የወንጀሉን ፈጻሚ አካላት ለህግ እንዲያቀርብና ፌዴራል መንግስቱም ተመሳሳይ እርምጃ እንዲወስድ የሰብአዊ መብቶች ተቋሙ አሳስቧል። በክልሉ የሴቶች ላይ ጥቃትን በመቃወም በመቀለና በሌሎች የክልሉ ከተሞች በቅርቡ የተደረጉ ሰልፎችን እንደሚደግፍም ኢሰመጉ ገልጿል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ፍትህ ቢሮና የኮሚኒኬሽን ጽህፈት ቤት አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በትግራይ ክልል ሴቶች ላይ የሚደርሰው ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማ ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ አሳዛኝና ያልተለመዱ ወንጀሎች እንደሚታዩ ገልጸው መንግስት ችግሩን ለመፍታት እንደሚሰራ አስታውቀዋል። የክልሉ አስተዳደር የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም ያሉት አቶ ሐዱሽ የእርምጃው ውጤት በቅርቡ መታየት ይጀምራል ሲሉ ማመላከታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ቀጣዩ ትንታኔ መጽሔት ቅንብራችን ደግሞ በጣር ማበር ወረዳ በቀጠለው ግጭት ሲቪሎች ለሞትና ጉዳት እየተዳረጉ መሆኑን የተገለጸበት ነው። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢያቸው የቀጠለው ግጭት ንጹሐን ዜጎችን ለሞት እየዳረገ መሆኑን በሰሜን ሸዋ ዞን የጣር ማበር ወረዳ ነዋሪዎች ተናግረዋል። ባለፈው ሰኔ 19 ቀን 2016 ዓ.ም ብቻ እንኳን 14 አርሶ አደሮች መገደላቸውን ያወሱት ነዋሪዎቹ በተለይ ለዚህኛው ግድያ የመንግስት የጸጥታ ኃይሎች ተጠያቂ አድርገዋል። የጣር ማበር ወረዳ አስተዳደር ስለ ግድያው መረጃ እንደሌለው ጠቅሶ በአካባቢው ተደጋጋሚ የጸጥታ ችግር መኖሩን ግን አምኗል። በክልሉ በቀጠለው የትጥቅ ግጭት ሆን ተብሎ የሚፈጸሙ የሰብአዊ መብቶች ጥሰቶች አሉ የሚሉት የአማራ ብሔራዊ ንቅናቄ ፓርቲና በሕዝብ ተወካዮች ምክር ቤት የአማካሪ ቦርዱ አባሉ አበባው ደሳለው ሁኔታው እንደሚያሳስባቸው ተናግረዋል። በ36ኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ ቀርቦላቸው የነበሩት ጠቅላይ ሚኒስትር አብይ አህመድ የጅምላ ግድያ አልተፈጸመም፣ የተወሰኑ ጥፋቶችም ተፈጽመው ከሆነ ግን ፈጻሚውን ተጠያቂ እናደርጋለን ማለታቸው ይታወሳል። መስፍን አራጊ።
ባለፈው ሰኔ 19/2016 ዓ.ም ምሽት በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ ልዩ ስሙ ሾላ ሜዳ በተባለ ስፍራ የመንግስት የጸጥታ ኃይሎች እንደፈጸሙት በተገለጸ ጥቃት ያልታጠቁ ንጹሐን ሰዎች መገደላቸውንና ጉዳቱ የደረሰባቸውም ሕክምና እየተደረገላቸው መሆኑን ስሜ ለደህንነቴ ሲባል አይገለጽ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል።
ለማዳበሪያ ወጥተው ነው። ያው አንዱንም ሸማኔ ነገር ነው። አቡሽ ይባላል። ሸመና የቀን ሰራተኛ ነው። ሸማኔ ነው። እሱን ከመንገድ ላይ ነው እዛው ገደሉ። ከመንገድ ላይ ሌላዎቹ ደግሞ እዛው መጠጥ ቤት ነው። ማዳበሪያ ደፍተው እዛ ገባ እንዳሉ ነው ደርሰውባቸው የመቷቸው። ማዳበሪያው እዛው ደም በደም ነው። ማዳበሪያው ራሱ ይገርማል። ህብረተሰቡ እነኛ አሁን አብዛኛው የተገደሉት እዙ ሰፈር ላይ የተገደሉት ይገርምሃል። ውሃ ሲሉ ውሃ ሰጥተው ነው፣ እንጀራ ሲሉ ተበድረን አይቀርም እንጀራ እያበላናቸው ነው እንደዚህ ያደረጉ። ሚያሳዝን ስራ ነው የሰሩት።
እኔም ራሱ እዛ ተመቱበት ቦታ ላይ ነበርኩ። እግዚአብሔር ሲፈቅድ እልክቷል። ወዛውን ተተኮሰ።
አጋምበር መገንጠያ ከተባለው አካባቢ ነዋሪ የሆኑት ወይዘሮ ብርቅ አለማየሁ ደግሞ በዕለቱ ከተገደሉት ውስጥ ሽመልስ ሞገስ የተባሉት የ65 ዓመት አዛውንት ባለቤታቸው አንዱ መሆናቸውን ጠቁመዋል። ከ30 ዓመት ትዳር አጋራቸው 6 ልጆች ማፍራታቸውን የተናገሩት ወይዘሮ ብርቄ መተዳደሪያቸው ባለቤታቸው በቀን ስራ የሚያገኙት ገቢ እንደነበር ጠቅሰው አሁን ግን ኑሯቸውን ለመምራት መቸገራቸውን አመልክተዋል።
ልጄ ስላሉ ሽቀላ ነው የሚውለው። ሽቀላ ውሎ ልጄ ነው ሽቀላ የዋለው። የቀን ስራ ማለት ነው። የቀን ስራ ውሎ ተሽቀላ ወጣና መጣ። 12:30 ሲል ጥይት ተተኮሰ። ጥይት ሲተኮስ ሸሽቶ እቤቱ ገባ። ሁላችንም እየቆመን እያለን በሩን ዘጋ አረገው። በሩን በጥይት አሉት። በጥይት ሲሉት አልከፈ ሲላቸው በእርግጫ ሲሉት ግንጥል ብሎ መዝጊያው እንትን አለ። እረ እኔ ነኝ ያለሁት ሰውም የለ ተቤቴ የልሂድ እያለ ሲለምናቸው ዝም ብለው መልስ የለም። ግጥም ግጥም አድርገው መሀል ሜዳ ወርውረውብኝ ሄዱ። ጥያቄ የለ ምን የለ ልጆችን የቀን ስራ እየሰራ ነው የሚያሳድገው ያለ ነው በኪራይ ነው። በቃ እንደዛ አድርጉኝ ምን ልሆን።
በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጭም ከሟቾቹ አብዛኛዎቹ በዝቅተኛ ኑሮ ደረጃ ላይ የሚገኙ ናቸው ይላሉ።
አደሮ ናቸው አብዛኞቹ። ቤታቸው ያው ትንሽ በየቀበሌ ስለማይገባ ማዳበሪያው ከዛ ወረዳው ላይ ስለሆነ እንዲቀርቡና እንዲወስዱ የተደረገው ደብረ ሲና ከዛ እዛ ውለዋል። ያው ወረፋ ነው የሁሉም ቀበሌ ስለታዘዘ በጣም ወረፋ ነው። እዛ ውለው ተቀብለው እዛች ትንሿ ከተማ ተገደሉባት ቦታ ላይ ቶላ ሜዳ ምትባለው እዛ ያው በባጃጅ አውርደው ከዛ ወደ ሰፈራቸው መውሰድ ስለሚያጡ ማጓጓዣ አህያን ያርሶ አደር አይደል? ስለዚህ ያን በዛ በማግስት መጥተው ጭነው ለመውረድ እዛ ዘመድ ቦታ ላይ አራግፈው ማለት ነው። ድንገት ኋላቸው መጥተው ያው ጭፍጭፍ ያደረጓቸው።
የጣርማ በር ወረዳ ምክትል አስተዳዳሪ ሽመልስ ማናዬ በበኩላቸው ሾላ ሜዳ አካባቢ ባልታጠቁ ሰዎች ላይ ደረሰ ስለተባለው ግድያና የአካል ጉዳት የሚያውቁት ያለመኖሩን ለአሜሪካ ድምፅ ተናግረዋል። ይሁን እንጂ አካባቢው ተደጋጋሚ የጸጥታ ችግር ያለበት መሆኑን አመልክተዋል።
ሰሞኑንም ብቻ ሳይሆን በተለያየ ጊዜ እንደዛ አይነት የጸጥታ ችግሮች ይከሰታሉ። ዞሮ ዞሮ ያን ከማረጋጋት አኳያ ከኮማንድ ፖስቱ ጋር በመነጋገር ሰላማዊ ሰዎች እንዳይሞቱ በዛም ላይ ጉዳት እንዳይደርስ በተደጋጋሚ ውይይት ይደረጋል እየተደረገ ይገኛል ማለት ነው። እና አሁን ላይ ያለው የተረጋጋ ነው። ሁሉም ማህበረሰቡም በተለይ ከዚህ ከማዳበሪያ ጋር በተያያዘ ሰፊ የህዝብ እንቅስቃሴ ስለሆነ ያለው ሰላሙ እንዲጠበቅ በውይይትም በተለያየ ነገሮችም ከማህበረሰቡ ጋር እየተነጋገርን አሁን ሰላሙ የተረጋጋ ነው።
እንዳሉት ማዳበሪያ ለመቀበል እየወጡ ሰላማዊ ሰዎች ጭምር ጉዳት ደርሶባቸዋል ነው የሚባለው። እና በዚህ ላይ መረጃው አላችሁ?
እንደዚህ አይነት መረጃ የለኝም። በየጊዜው ተመሳሳይ የሆኑ ችግሮች እኛ ያለንበት ማዳበሪያ ስርጭት ላይ ነው። በወቅቱ የተፈጠረው ችግሩ ደግሞ ማታ ነው። ስለዚህ ምን እንደሆነ እሱን የመለየት ስራ የሚመለከተው አካል ነው የሚሰራው፣ እኛ አይደለንም።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ አንድ ሌላ አስተያየት ሰጪ ግን በአንድ አካባቢ የተገደሉት የአራት ቀበሌ ነዋሪዎች እንደነበሩ ጠቁመው በየስማቸው ዘርዝረዋቸዋል። የስሜን መጠቀስ የድምፄን መተላለፍ በእኔና በቤተሰቤ ደህንነት ላይ ችግር ያስከትላል ያሉ አስተያየት ሰጪ ደግሞ የጉዳቱ መነሻ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሳይሆን እንደማይቀር ተናግረዋል። አርሶ አደሮቹ የተገደሉትም ከግጭቱ በኋላ የፋኖ ታጣቂዎች አካባቢውን ለቀው መሄዳቸውን ተከትሎ ነው ሲሉም አስረድተዋል። በወረዳው የቀጠለው የትጥቅ ግጭት ለንጹሐን ዜጎች ሞት ምክንያት እየሆነ መምጣቱን እንዳሳሰባቸው እንዲሁ አስተያየት ሰጪ ተናግረዋል። በአሁኑ ሰዓትም በወረዳው አንጻራዊ ሰላም መኖሩን ምክትል አስተዳዳሪው ጠቅሰው የማዳበሪያ ስርጭት እየተካሄደ እንደሚገኝ አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲና በሕዝብ ተወካዮች ምክር ቤት የአማራ ቦርድ አባል አቶ አበባው ደሳለው በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ ባልታጠቁ ሲቪሎች ላይ ሆን ተብሎ የሚፈጸሙ የሰብአዊ መብታቸውን ጠቁመዋል። ይህም ከጊዜ ወደ ጊዜ እየተባባሰ መምጣቱ እንደሚያሳስባቸው ገልጠዋል። ጉዳዩንም በሕዝብ ተወካዮች ምክር ቤት መድረክ ላይ እንዳቀረቡት አውስተዋል።
በአማራ ክልል በተለይ ለፍታ ስተወራ አስቸኳይ ጊዜ አዋጁ አሁንም አስቸኳይ ጊዜ አዋጁ አብቅተው እንኳን እንደቀጠለ ጅምላ ግድያ የአስቸኳይ ጊዜ አዋጁ በጠበቀበት ወቅት ጀምሮ ነው ትኩረት ማድረግ የሰብአዊ መብት ተቋማትን ጉዳይ ኮንሲስተንትሊ ከዛን ጊዜ ጀምሮ እየጮህን ነው። ግን በምንናገረው ልክ ለውጥ ግን አልመጣም። ሆነ ተብሎ ሰላማዊ ዜጎች እየተገደሉ ነው እና የተለያዩ ሰብአዊ መብት ጥሰት እየደረሰባቸው ነው። ጾታዊ ጥቃቱን ድብደባ አለ፣ ንብረት ማውደም አለ፣ ዘረፋ አለ። የሲቪል ተቋማትን ክሊኒኮች፣ ጤና ተቋማት እንዲሁም ትምህርት ቤቶች ሁሉ እየወደሙ ነው።
በ36ኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተው ነበር።
በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ስህተት ደግሞ ተፈጸመበት ኃላፊነት ወስደን እናርማለን። እንዴት አድርገን ህዝባችን እንገላለን? ከህዝባችን ማንስ ይገላል? ማን ነው ራሱ የሚገለው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች፣ በየቦታ ለሚያጋጠሙ ስህተቶች በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ተፈጠረ መጠየቅ አለበት።
ጠቅላይ ሚኒስትሩ በቅርቡ በደሴ ከተማ ባደረጉት የልማት ስራዎች ጉብኝትና ከአካባቢው ከተውጣጡ የማህበረሰብ ክፍሎች ጋር ባካሄዱት ውይይት መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር ለመወያየት ዝግጁ መሆኑን ጠቁመው ለዚህም መሳካት የሃይማኖት አባቶች፣ የአገር ሽማግሌዎችና ወላጆች የድርሻቸውን እንዲያበረክቱ ሲሉ ጥሪ ማስተላለፋቸው ይታወሳል። አብንን የመሰሉ ተፎካካሪ የፖለቲካ ፓርቲዎች ደግሞ ጥሪው የይስሙላ ነው ሲሉ ተችተዋል።
አድማጮቻችን፣ ቀደም ሲል ወደ እናንተ የደረሰውን ዘገባ ያዘጋጀው መስፍን አራጌ ነው። ያቀረበላችሁ ደግሞ አውላ ከበደ ነበር። የትንታኔው መጽሔታችን እንደቀጠለ ነው። አሁን ደግሞ የአሜሪካ ምርጫ ወደሚመለከት ዘገባ እናልፋለን። የያዝነው ሳምንት ፕሬዚዳንት ጆ ባይደን ደግሞ ለመመረጥ የሚያደርጉት ጥረት ውጤት ያመጣ እንደው የሚፈተሽበት ነው። የእድሜያችሁ መግፋትንና ለመምራት ያላችሁ ብቃት በመጥቀስ ከውድድሩ ራሳቸው እንዲያገሉ የሚጠይቁ ድምጾች እያየሉ መጥተዋል። እስካሁን በታየው ግን ዲሞክራቲክ ፓርቲውን የሚደግፉ መራጮች ጉዳዩ እያሳሰባቸው እንደሆነ ቢገነዘቡም በርካታ አጋሮቻቸው ለባይደን የሚሰጡት ድጋፍ እንደቀጠለ ነው። የቪኦኤዋ ቬሮኒካ ባልዴራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን ትላንት እሁድ በፊላደልፊያ በሚገኝ አንድ ቤተ ክርስቲያን ለተሰበሰቡ ደጋፊዎቻቸው ንግግር አድርገዋል። በዕድሜ መግፋታቸውና ለመምራት ያላቸውን ብቃት እየጨመረ ባለበት በዚህም አስመዝግቤ ያለው ስለሚሉት ስኬታቸው ተናግረዋል። ከሳምንት በፊት ከቀድሞው ፕሬዚደንትና የሪፐብሊካን እጩ ጋር የነበራቸው ክርክር ደካማ እንደነበር ቢታወቅም እርሳቸው ግን በውድድሩ ለመግፋት እንደቆረጡ በተደጋጋሚ በመናገር ላይ ናቸው። ባለፈው አርብ ከኤቢሲ ዜና አቅራቢ ጆርጅ ስቴፋኖፖሊስ ጋር ባደረጉት ቃለ ምልልስ ይህንኑ አቋማቸውን ግልጽ አድርገዋል።
ፕሬዚዳንት ለመሆን ወይም ምርጫውን ለማሸነፍ ከእኔ የተሻለ ብቁ ሰው አለ ብዬ አላስብም።
ባይደን አሁንም እርሳቸውን ከመሰሉ አጋሮቻቸው ሰፊ ድጋፍ በማግኘት ላይ ናቸው። በድምፅ ሰጪዎች ዘንድ ያለውን ስጋት ከግምት እንደሚወስዱ የሚገልጹት የዲሞክራቲክ ፓርቲው የሴኔት አባል ክሪስ መርፊ ትላንት ለሲኤንኤን ይህን ብለው ነበር።
ጥያቄው ስለ ጸባያቸው ወይም ጨዋነታቸው ወይም ደግሞ ለማን እንደቆሙና እየሰሩ እንደሆነ አይደለም። ነገር ግን ድሮ የምናውቃቸው ጆ ባይደን ናቸው ወይ የሚለው ጥያቄ ግን አለ።
ፕሬዚደንታዊ ፉክክሩን ለቆ መውጣቱን የሚወስኑት ባይደን ናቸው የሚሉት የዲሞክራቲክ ፓርቲው የምክር ቤት አባል አዳም ሺፍ ሁኔታው በምርጫው ላይ ተጽዕኖ እንደሚያደርግ ለኤንቢሲ ቴሌቪዥን ተናግረዋል።
ጆ ባይደን ለራሳቸውና ትተው ለሚያልፉት ታሪካቸው ሲሉ ዶናልድ ትራምፕን ማሸነፍ ይችሉ እንደው ራሳቸውን መጠየቅ አለባቸው። ዶናልድ ትራምፕን ለማሸነፍ ከሌሎች ይልቅ ብቁ መሆናቸውን መጠየቅ አለባቸው። በተጨማሪም በዚህ ላይ የሚሰጡት ውሳኔ በምክር ቤቱ፣ በሴኔቱና በሀገሪቱ የወደፊት ዕጣ ፈንታ ላይ ትልቅ ተጽዕኖ ይኖረዋል።
ዶናልድ ትራምፕ ባለፈው ቅዳሜ ትሩዝ ሶሻል በተሰኘው ማኅበራዊ መድረካቸው ላይ ባሰፈሩት መልእክት አጭበርባሪው ጆ ባይደን ነቃፊዎቻቸውን ችላ ብለው ሰፊ ተደራሽነት ባለው የምርጫ ዘመቻቸው በጥንካሬ ወደፊት መገስገስ አለባቸው ሲሉ በሽሙጥ ጽፈዋል። ጆ ባይደን የዜና ርዕስ ትኩረት ሆነው ቢቀጥሉም ትራምፕ በዚህ ሳምንት እጩ ምክትል ፕሬዚዳንታቸውን የሚያሳውቁ ከሆነ ትኩረቱ ወደዚሁ ይቀየራል። የሪፐብሊካኑ እንደራሴ ጄዲ ቫንስ ለእጩ ምክትል ፕሬዚደንትነት እየታዩ ካሉት ውስጥ አንዱ ናቸው ተብሏል። ቫንስ ትላንት እሁድ ኤንቢሲ ቴሌቪዥን ላይ ቀርበው ነበር።
መምረጥ የሚችሏቸው በርካታ መልካም ሰዎች አሉ። ለአሜሪካ ሕዝብ የሚሠራው ፖሊሲና የአመራር ዘይቤ ነው ዋናው። እነዚህን ነገሮች ነው ወደ ዋይት ሀውስ መልሰን ማስፈን ያለብን።
ከነገ ሐሙስ ጀምሮ የፕሬዝደንት ባይደን ትኩረት የሚሆነው በሚያስተናግዱት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ ላይ ነው። ትራምፕ ደግሞ በፍሎሪዳ እና ፔንስልቬንያ የምርጫ ዘመቻ ያደርጋሉ። ቬሮኒካ ባልደራስ ኢግሌሲያስ ላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው የምሽቱ አጋማሽ እንሸጋግራለን። የመጀመሪያው ቅንብራችን ሐኪሞን ይጠይቁ። የዛሬው ሳምንታዊ የሐኪሞን ይጠይቁ ቅንብራችን የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን የተሰኘን ህመም ይመለከታል። በህክምናው አጠራር በእንግሊዝኛ ኒውሮፓቲክ ፔን ይሰኛል። መንስኤዎቹ የተለያዩ ቢሆኑም በአመዛኙ በነርቭ ስርዓት መጎዳት ምክንያት የሚመጣና ብርቱ የስቃይ ስሜትን የሚያስከትል የበሽታ አይነት ነው። በውስብስብ ተፈጥሮ የተነሳ በምርመራ እንኳን ለማወቅ አዳጋች ሊሆን ይችላል ይላሉ ከፍተኛ የነርቭ ሐኪሙ ዶክተር ናውጋው ማሪ። ከአንዱ የአካል ክፍል ተነስቶ ወደ ሌላው ክፍል የሚሰራጭን አሊያም የሚጠዘጥዝን የህመም ስሜት እንደሚያስከትል ያስረዱት ዶክተር ናውጋው አንዳንዴ ህመሙ ስሜቱን ያለበትን የሰውነት ክፍል በእጅ መንካት ብቻ ስቃዩን ሊያባብስ እንደሚችልም ያብራራሉ። የህክምናው ዋና ዓላማም የህመሙን የስቃይ ስሜት መቀነስና የዕለት ተዕለት ኑሮን የሚያመሰቃቅልበትን ሁኔታ ማሻሻል መሆኑን ዶክተር ናውጋው ገልጸዋል። በአጭር ቃል ህመሙን ነጥሎ ከማቀም ይልቅ ህመምተኛ ያለበትን ጠቅላላ ሁኔታ በማጤን ለመርዳት መሞከር እንደሚበጅም ያስረዳሉ። ዶክተር ናውጋው ማሀሪ ትሪስታር ሆራይዘን የተባለው በቴኔሲስ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይስቴት ሆራይዘን ሆስፒታል የስትሮክ ህክምና ፕሮግራም ኃላፊ ናቸው። አሉላ ከበደን ያነጋግራቸው እንደሚከተለው ወደ እናንተ ይደርሳል።
ዶክተር ናውጋው ማሀሪ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
የዛሬው ሐኪሙን ይጠይቁ አንዳንዴ የህመሙን ምንነት ለመለየት አዳጋች የሆነ ህሙማኑንም ለብርቱ የስቃይ ስሜት የሚዳርግ የህመም አይነት ይመለከታል። በህክምናው አጠራር ኒውሮፓቲክ ፔን በመባል የሚታወቀውን የስቃይ ስሜት የሚፈጥር ህመም ነው የሚመለከተው። ለመሆኑ ኒውሮፓቲክ ፔን የሚባለው ይህ የህመም አይነት ምንድን ነው?
በእርግጥም በሜዲሲን ሰዎች ወደ ሐኪም እንዲሄዱ ከሚያደርጋቸው አንዱ ምልክት ነው። ምንድን ነው የሚለው ስለሚያስጨንቅ ወደ ሐኪም ጋር ይሄዳል እና ኒውሮፓቲክ ፔን አንዳንዱን ቃል አማርኛ በትክክል መተርጎም ከባድ ነው። ከነርቭ ሲስተሙ ላይ የሚደርስ ጉዳት ከተወሰነ ከጉዳቱ በኋላ ተመልሶ ራሱን በራሱ ይጠግናል እና ሲጠገን ተመልሶ የኖ ኖርማል ፈንክሽን ሊሆን ይችላል። ልክ አሁን እስከ ሰርጀሪ በኋላ ከወር ከሁለት ወር ኖርማል ፈንክሽን እንደሚመጣው ፊል ሲያረግ በትክክል አላረገ ወደ ኒውሮፓቲክ ፔን ጉዳት ይሄዳል።
ዶክተር ናውጋው እስኪ የዚህን ለየት ያለ የህመም ስቃይ ስሜት የሚፈጥር በሽታ ምንነት ለመለየት የሚያግዙ መንገዶች ገፋ አድርገን እንመልከት። ከሌሎች የስቃይ ስሜት ከሚቀሰቅሱ የበሽታ አይነቶች የሚለይባቸው ምልክቶች በውል ይታወቃሉ? ከሆኑስ ምንድን ናቸው?
እንግዲህ ለዚህ ነው ክላሲፊኬሽን የሚረዳን እንደነዚህ አይነት ጥያቄዎችን ለመመለስ ነው። ኒውሮፓቲክ ነው ካል ምንድን ነው ኒውሮፓቲክ? ምን ምልክት አለው? እና ብዙ ጊዜ እንደዚህ ኮንስትሌሽን ኦፍ ሲምፕተምስ ምን ምልክት አለ አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ። ስለዚህ አሁን ለምሳሌ ቲፒካል ምልክት በኒውሮፓቲክ ላይ መጠጠዝ ሊሆን ይችላል። ከጀርባ ላይ ወደ እግሬ የሚዛመት አይነት ምልክት ከነርቭ ጉዳት የሚመጣ ነው። ወይም ደግሞ ናምነስ መደንዘዝ በጣም ሴንሲቲቭ መሆን አሁን ሰውን ሰላም እንዲህ ነህ ተብሎ ስመጨበጥ ለአንዳንድ ሰዎች በጣም ሴንሲቲቭ ሊሆን ይችላል። ካልሲ ማድረግ እዛ ሴንሲቲቭ ሆኖ ፓርት ላይ በሚሆንበት ጊዜ አሎዲኒያ ይባላል፣ ሃይፐርፓቲያም ይባላል። አንዳንድ እነዚህ ምልክት ናቸው። አሁን አንዳንድ ሰው እየበላ ሙታ እያወራ ድንገት እንደ ኤሌክትሪክ ሾክ አይነት በጣም ኃይለኛ ፔን። እነዚህ አሁን የጠቀሷቸው ቲፒካል ሲምፕተም ናቸው ለኒውሮፓቲክ ፔን።
ዶክተር ናውጋው ለመሆኑ ይህ የህመሙ ምንነት ለመለየትና ለህክምና አዳጋች የሆነ የበሽታ አይነት መንስኤዎቹ በውል ይታወቁ ይሆን?
አዎ፣ እንግዲህ ህክምና የሚጀምረው ስቶሪ ቴሊንግ ነው። በሽተኛው በሚመጣበት ጊዜ ታሪኩን ነው ራፖርት የምናደርገው እና እሱ በሂስትሪ ኦፍ ፕሬዘንትነስ የሚባለው ወይም መጀመሪያ ሰው ሲመጣ ፔን አለኝ ብሎ ይመጣል። ፔን አለኝ ብሎ ከመጣ መጀመሪያ የሚያወረጥም ምን አይነት ፔን ነው፣ እንዴት ተጀመረ፣ መቼ ነው ብሎ ራፖርቱ ልክ እንደ ስቶሪ ቴሊንግ ስቶሪ ዲቨሎፕ ይሆናል ማለት ነው። እና እንግዲህ በዚያ ውስጥ ለምሳሌ በስቶሪ ውስጥ የነርቭ ጉዳት ከካር አክሲደንት በኋላ ሊሆን ይችላል ወይም ስትሮክም ሊሆን ይችላል። ያ ሂስትሪውን በትክክል መውሰድ የዲያግኖሲሱን ሁለት ሶስተኛ ይሆናል ነው የሚባለው። ኢትዮጵያም እዚህም ሌላ ማለት የአስተሳሰቦች ቋሚ ናቸው እና ቲንግሊንግ፣ በርኒንግ፣ ኤሌክትሪክ ሾክ አይነት እና ሂስትሪው ላይ ደግሞ ነርቭ ጉዳት ከነበረ እነዚህ ከሌላው ይለያል ማለት ነው። አንድ ነገር ላቦራቶሪ የበለጠ ኢምፖርታንት ናቸው። ልክ አሁን አንድ ሰው ማይግሬን ሄዴክ ያለው ላይት ሴንሲቲቭ ነኝ፣ ለኖይስ ሴንሲቲቭ ነኝ፣ ሙቭመንት ሴንሲቲቭ ነኝ፣ ናውዚ ያለብኝ ማይግሬን ሄዴክ ነው። በሲምፕተም ፓርኪንሰን ኑሮን አንድ ሰው መጥፎ ባላንስ አለኝ፣ ቀስ እያሉ ነው የሚሄደው። እንደዚህ አይነት ሲመጡ መጀመሪያ የሚመጣው ጀስ ላቦራቶሪ ሳይታይ ምን ሳይታየን እነዚህ ምልክቶች አንድ ላይ በማድረግ ይሄ ምናልባት ፓርኪንሰን ሊሆን ይችላል የሚል ግምት ይሰጣል ማለት ነው። እና እነዚህ ናቸው ኒውሮፓቲክ ፔንን ከሚለው ሊለይ የሚችል
ዶክተር ናጋው፣ ይህ በመጠኑ ወሰብሰብ ያለ የስቃይ ስሜት የሚከስት በሽታ በመደበኛው የሕክምና አገልግሎት ይረዳል? ከሆነስ በየትኞቹ አማራጮች የተሻለ ውጤት ይገኝበታል?
ጥሩ ጥያቄ ነው። እንዴት ነው? አንደኛ ነገሩን በትክክል አሁን ኒውሮፓቲክ ፔን ማለት ምን ማለት እንደሆነ ብዙ አይነት ፔኖች እንዳሉ፣ ይሄ ከነርቭ ጋር የተያያዘ የነርቭ ጉዳት እና ዲስፈንክሽናል ኦፍ ዘ ነርቭ ሲስተም ነው እና ደግሞ ክሮኒክ ነው ብለን ካልን በኋላ ይህንን ሊያመጡ የሚችሉ አሁን አንድ ሰው ዲያቤቲስ ይሆንና ዲያቤቲስ ምክንያት የነርቭ ጉዳት ዲቨሎፕ ሊያደርግ ይችላል። ስለዚህ ያ ሰውዬ ለምሳሌ ፔሪፌሪያል ኒውሮፓቲ የሚባለው ወይም ደግሞ የክራኒያል ነርቭ ጉዳት፣ በነገራችን ላይ ዲያቤቲስ አንዳንዴ ናይፍ የሚባል ኤንአይኢኤስ ኪድኒ ነርቭ ሲስተም ኢንፌክሽን ቤዝል አይ ስቲን እነዚህ ኮምፕሊኬሽኖች አለው። ከእነዚህ ውስጥ ለምሳሌ አንዱ ነርቭ ነው። ስለዚህ ዲያቤቲክ ያለው ሰው ኒውሮፓቲክ ዲቨሎፕ አድርጎ የሚመጣ ማለት መጠጠብ ሊሆን ይችላል፣ ከጀርባ ላይ ወደ እግሬ የሚዛምት አይነት ምልክት ከነርቭ ጉዳት የሚመጣ ወይም ደግሞ ናምነስ መደንዝ ይዞ ቢመጣ ከሱ ወደዚ ጋር እያያዝ ነው። ስለዚህ አንዱ ማኔጅሜንት ምንድን ነው? ይሄ ዲያቤቲስ በደንብ ኮንትሮል ሆኗል ወይ፣ ሂሞግሎቢን ኤባንሲ ሹገር እንዴት ነው ምናምን የሚለው ይሄ ነገር አይን ጋር ሄዷል ወይ ሌላም ጋር ሄዷል ወይ የሚለው ግንዛቤ ተወስቶ ለሱ ለማስታገሻ ናምነስ ቲንግሊን ከተባለ መድኃኒቶች አሉ። ለምሳሌ ሮንቲ ነው። እነዚህ ደግሞ ከህክምና ጋር በሚሄድበት ጊዜ የዋና ፔን ማኔጅሜንቱ አፕሮቹ ለምሳሌ አውቶቡስ የሚነዳ ከሆነ እና ፔኑ በጣም ካስቸገረው መድኃኒት ተሰጥቶ ግን ስራውን መሳት፣ ኮንፈርትም ደግሞ የተወሰነ እንዲኖረው፣ የእንቅልፍ ችግር ካለበት ዲፕሬሽን ካለ ፔኑን ሊያብስበት ስለሚችሉ እነዚህ መድኃኒቶች አፕሮች በሚደረግበት ጊዜ ያንን አድሬስ የሚደረግበት ሽንግልስ ከሆነ የተለያዩ መድኃኒቶች ሊሞከሩ ይችላሉ። አንዳንድ መድኃኒቶች ቴግሬቶ፣ ኒውሮንቲን፣ ከኢቨን ስቴሮይድ እና የነርቭ ጉዳት አለ ትራውማ ሰርጀሪ ፊዚካል ቴራፒ ኬዝ ባይ ኬዝ ነው ማለት ነው።
መንስኤ የሆነው የተገኙት ሌሎች በሽታዎች ከሆኑ እነኛም በሽታዎች ማከሙ ሌላው መንገድ ነው።
ክሮኒክ ፔን በሚሆንበት ጊዜ ጎሉ ፔኑን 100% ኮንትሮል ማድረግ አለ። መድኃኒት ተሰጥቶ ግን ስራውን መሳት፣ ኮንፈርትም ደግሞ የተወሰነ እንዲኖረው፣ የእንቅልፍ ችግር ካለበት ማስተካከል፣ ዲፕሬሽን ካለ ትሪት ማድረግ እና ያ ሰው መስራት የሚፈልጋቸውን እንዲሰራ የሚያስችለው ሕክምና ማሞከር ይቻላል። ኢንክሉዲንግ ፊዚካል ቴራፒ ማለት
ምናልባትም ከዚሁ የሚዛመድ አንዳንድ ከተለመደው ውጪ መንስኤ የሚኖራቸው ለሕክምናም በቀጥታ ሙሉ በሙሉ ማከምና ማጥፋት የሚያስቸግሩ የህመም አይነቶች ላይ እንደሚደረገው የአኗኗር ዘይቤን መለወጥ ከመደበኛው የሕክምና ዘዴዎች ውጪ መጠቀም በዚህ የህመም ሁኔታም ትርጉም ያለው ለውጥ ያመጣል። ለዚህ ከፍተኛ የስቃይ ስሜት ለሚዳርግ የበሽታ አይነት
ትክክል ነው በቀጥታ ኒውሮፓቲክ ፔንን ማከም ይቻላል። አዎ፣ ግን ጎላችን 100% ኮንትሮል ማድረግ አይደለም። ጎሉ ቅድም እንዳለው ፋንክሽንን፣ ኮንፈርትን፣ ስሊፕን፣ ዲፕሬሽን ካል እነ ታዲያ እነዚህ እንዴት ናቸው የሚደረጉት? በመድኃኒት ለምሳሌ ዲፕሬሽን ከሆነ አንታይ ዲፕሬሽን መድኃኒት ወይ ደግሞ ነርቭ ብሎክ ኢንጀክሽን፣ ፊዚካል ቴራፒ፣ ከዚያ በኋላ ላይፍ ስታይል ለምሳሌ ሄልዚ ዳይት፣ ኤክሰርሳይዝ ሁልጊዜ ለምሳሌ አንድ ሰው በደንብ እንኳን ተኝቶ ካደረ ጠዋት ሲነሳ በደንብ ሳይተኛ ፔኑ ጠዋት ከጀመረ ቪሽየስ ሳይክል ነው። ስለዚህ ሄልዚ ዳይት ኤክሰርሳይዝ ማለት ሰውየውን እግሩን ብቻ አይደለም ወይም ደግሞ በሽታው እጅ ላይ ብትሆንም ግን ይሄ ላይፍ ስታይል ሄልዚ ዳይት የሚለው ሆሊስቲክ አፕሮች ያመጣል እናል
የተሟላ ጤንነት እንዲኖረው የሚያደርጉ በሽታውን ብቻ ሳይሆን ሰውየውን ማከም ድረስ ይሄዳል።
ታንኪ
ዶክተር ናውጋው መሐሪ ከፍተኛ የነርቭ ሕክምና ባለሙያ፣ ይህን ያልተለመደ ወይም በስፋት የማይታወቅ ነገር ግን ለመረዳትም ሆነ ለሕክምና አዳጋች የሆነ ለበረታ የስቃይ ስሜት የሚዳርግ በሽታ ምንነትና ሕክምና አስመልክቶ ለሰጡን ሙያዊ ማብራሪያ አመሰግናለሁ። ሙያውን በሚመለከት ሌላ መሰል ፕሮግራም መልሰን እንደምናገኘውም ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አድማጮቻችን፣ ቀደም ሲል ወደ እናንተ ደርሰው የሐኪሞን ይጠይቁ የነርቭ ስርዓት ህመምን በተመለከተ የህክምና ባለሙያ የሰጡት ማብራሪያ ነበር። አሉላና እንግዳውን አመሰግናለሁኝ። አሁን ደግሞ ሌላው ሳምንታዊ ቅንብራችሁ ወደ ሆነው የአፍሪካ ነክ ርዕሶች አመራለሁኝ። የዛሬው የአፍሪካ ነክ ርዕሶች በአካባቢ ደህንነት ጉዳይ በሚዘግቡ ጋዜጠኞች ላይ የሚደርሰውን ጥቃት የተመለከተ ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የጋዜጠኞች ደህንነት ተሟጋቾች እንዳሉት በአካባቢ ደህንነት ጉዳዮች ላይ በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መጥቷል። ሮቢን ጌንስ ለአሜሪካ ድምጽ ባጠናቀረችው ዘገባ አፍሪካ ውስጥ ህገወጥ የወርቅ ማዕድን ቁፋሮች በተፈጥሮ አካባቢ ላይ ስለሚያስከትሉ ጉዳት የሚዘግቡ ጋዜጠኞች ለጥቃት የሚጋለጹ መሆኑን አውስታለች። ለአፍሪካ ነክ ርዕሶች ፕሮግራም ቆንጅታዬ እንደሚከተለው አዘጋጅተዋለች።
ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቆፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል።
ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘገንናል።
የጋና እንደ አውሮፓውያን አቆጣጠር የ2022 ዓመተ ምህረት የዓመቱ ጋዜጠኛ ተብሎ የተከበረው አሳሬ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመለከት ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቆፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል።
ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘገንናል።
የጋና እንደ አውሮፓውያን አቆጣጠር የ2022 ዓመተ ምህረት የዓመቱ ጋዜጠኛ ተብሎ የተከበረው አሳሬ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመለከት የሚያተኩሩ ዘገባዎችን በማጠናቀር ይታወቃል። አሳሬ በዘገባዎቹ ህገወጥ የማዕድን ቁፋሮ በሽታዎች እንዲስፋፉ፣ ደኖች እንዲጨፈጨፉና ወንዞችና ምንጮች እንዲበከሉ በማድረግ የሚያደርሰውን ጉዳት ያጋልጣል። ዓለም አቀፉ የጋዜጠኞች ፌዴሬሽንም በመላው አፍሪካ በዱር አራዊት አደን፣ በህገወጥ የማዕድን ቁፋሮና ህገወጥ የደን ጭፍጨፋ ዙሪያ መዘገብ አደገኛ መሆኑን አመልክቷል። በህጋዊ ፈቃድ የሚካሄድ የማዕድን ቁፋሮንም ቢሆን ተከታትለው የሚዘግቡ ጋዜጠኞች ጭምር ችግር እንደሚደርስባቸው የጋዜጠኞች ፌዴሬሽኑ አክሎ አስታውቋል። ሉዊስ ቶማሲ የፌዴሬሽኑ ተጠሪ ናቸው።
የትላልቆቹን ኩባንያዎች ስራ በሚመለከት የሚዘግቡ ጋዜጠኞች ከባድ የጥቃት ዛቻ ይደርስባቸዋል። መዛት ብቻ ሳይሆን በተለይም በተፈጥሮ አካባቢ ላይ ከማዕድን ቁፋሮ ጋር ተያይዞ ስለሚደርሰው ጉዳት እንዳይዘግቡ ይከለከላሉ።
ይህ ደግሞ በሁሉም ውድ የሆኑ የበዝባዦች ዓይን የሚያርፍባቸው ማዕድን ባላቸው በሁሉም የአፍሪካ ሀገሮች የሚደርስ መሆኑን ነው ሉዊስ ቶማሲ አክለው የተናገሩት።
የሚደርሳቸው ዛቻ በጣም ከባድ ከመሆኑ የተነሳ የዘገባ እቅዳቸውን ወይም ጀምረውም ከሆነ ለመተው ይገደዳሉ።
የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ ባለፈው ግንቦት ወር ያወጣው ሪፖርት እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2023 ዓ.ም በነበሩት ዓመታት በዓለም ዙሪያ 746 ጋዜጠኞችና የሚዲያ ተቋማት ላይ ጥቃት እንደደረሰ አስታውቋል። የተፈጥሮ አካባቢ ጉዳዮችን በሚመለከት ባቀረቡት ዘገባ ምክንያት 46 ጋዜጠኞች እንደተገደሉ ነው ድርጅቱ ያስታወቀው። ጊለርሜ ካኔላ በዩኔስኮ የጋዜጠኞች የመናገር ነጻነትና ደህንነት ጉዳይ ኃላፊ ናቸው።
It shows it's a planetary problem. Journalists were trying to
ይህ የሚያሳየው ዓለም አቀፋዊ ችግር መሆኑን ነው። ሙስናን ወይም ማናቸውንም ከተፈጠሩ አካባቢ ደህንነት ጋር የተያያዙ ችግሮችን ለማጋለጥ የሚሞክሩ ጋዜጠኞች በየቦታው ጥቃት ይደርስባቸዋል።
በተፈጠሩ አካባቢ ላይ ስለሚደርሱ ጉዳቶች በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት በከፍተኛ አሃዝ እየጨመረ መሆኑን ዩኔስኮ ጨምሮ አስታውቋል።
The number of attacks, different sorts of attacks.
በተለይ ባለፉት 5 ዓመታት ከሌላው ጊዜ ይበልጥ በተደጋጋሚ ጥቃት ደርሷል። ይህ የሚያሳየን ጥቃቱና የመብት ጥሰቱ እየተባባሰ መሄዱን ነው።
በይበልጥ ለጥቃት ተጋላጭ የሚሆኑት ሀገር ውስጥ ሆነው የሚዘግቡት ጋዜጠኞች መሆናቸው ነው የተገለጸው። ጋናዊው ጋዜጠኛ አሳሪ ዶንኮርስ ያስረዳ።
So constantly I face danger.
ካለም አቋረጥ አደጋ ላይ ነኝ። ለዘገባ ስንቀሳቀስ ለጥቃት እጋለጣለሁ። ከታጠቁ ሰዎችና እውነቱ እንዳይወጣ ከሚፈልጉ ሰዎች ለሚሰነዘር ጥቃት እንደተጋለጥኩኝ ነኝ። ይሄ በሄድኩበት ሁሉ የሚያጋጥመኝ ጉዳይ ነው።
የኔ ትጥቅ፣ ካሜራዬ፣ ድሮኖችና አብረውኝ ያሉት ባልደረቦቼ ብቻ ናቸው ያለው ኤራስተስ አሳሪ ዶንኮር፣ ሆኖም የሚደርስብኝ ጥቃት በተፈጥሮ አካባቢ ላይ የሚደርሰውን ጉዳት በሚመለከት ከመዘገብ አያስቆመኝም ብሏል።
ሳምንታዊ ስፖርት ዝግጅቶች ደግሞ ሀብታሙ ስዩም እንደሚከተለው አዘጋጅቶታል።
የዛሬ ስፖርት መሰናዶው የሚጀምረው በሳምንቱ መገባደጃ የተካሄደውን የፓሪስ ዳይመንድ ሊግ አትሌቲክስ ውድድሮች በሚመለከቱ ዜናዎች ነው። በዚህ ውድድር ላይ ባለድል ከሆኑት መካከል ኢትዮጵያዊው አብርሃም ስሜ ይገኝበታል። አብርሃም በተወዳደረበት የ3000 ሜትር መሰናክል ሩጫ ውድድር አሸናፊ ሆኗል። ውድድሩን ያጠናቀቀበት 8 ደቂቃ ከ2 ሰከንድ ከ36 ማይክሮ ሰከንድ የአትሌቱ የግል ምርጥ ሰዓት ሆኖ ተመዝግቧል። የ22 ዓመቱ አብርሃም ተከትሎት ከገባው ኬንያዊው አትሌት አሞስ ሰሬም ጋር ከፍተኛ ፉክክር ያደረገ ሲሆን አሸናፊውን ለመለየት የተጨማሪ ምስል ማስረጃዎችን ማየት አስፈልገዋል። በዓለም አትሌቲክስ ቻምፒዮንሺፕ የነሐስ ሜዳሊያ አሸናፊ የሆነው ሌላኛው ኬንያዊ አብርሃም ኪቢዮት በዚህ ውድድር ላይ የ3ኛ ደረጃን ይዘዋል። በሌላ ውድድር ኬንያዊት አትሌት ፌዝ ኪፕዮጎን በራሷ የተያዘውን የ1500 ሜትር መሰናክል ሩጫ ውድድር ክብረ ወሰን በማሻሻል የፓሪስ ዳይመንድ ሊግ ውድድር ሌላኛ ባለድል ሆናለች። በትናንትናው ዕለት የተካሄደውን ውድድር በ3 ደቂቃ 49 ሰከንድ 04 ማይክሮ ሰከንድ በማጠናቀቅ ነው ፌዝ ባለፈው ዓመት ጣሊያን ላይ ያስመዘገበችውን ክብረ ወሰን በ5 ማይክሮ ሰከንዶች አሻሻለችው። በፓሪሱ ዳይመንድ ሊግ ታሪክ የቀየረ ውጤትም ተመዝግቧል። የድሉ ባለቤት ዩክሬናዊቷ የከፍተኛ ዝላይ ተወዳዳሪ ያሮስላቫ ማህጂክ ናት። ያሮስላቫ 2 ሜትር ከ10 ሴንቲሜትር በመዝለል ለ37 ዓመት ሳይደፈር የቆየውን ክብረ ወሰን አፈፍ አድርገዋለች። የቀድሞው ክብረ ወሰን በ1 ሴንቲሜትር ያጠረ ነበረ። በአውሮፓውያኑ 1987 ጣሊያን ላይ የቀደመውን ክብረ ወሰን ያስመዘግበችው የብሉጋሪያ ተወላጅ ስቴፊካ ኮስታዲኒቫ ናት። የ22 ዓመቷ ያሮስላቫ ማህጂክ ከጥቂት ቀናት በኋላ በሚጀምረው የፓሪሱ ኦሎምፒክ በጦርነት ጉዳት ለደረሰባት ሀገሯ ዩክሬን ሜዳሊያ ታስገኛለች የሚል ተስፋ ይሏል። አሁን ደግሞ የፓሪስ ኦሎምፒክን ወደሚመለከት ሌላ ዜና እንሻገር። ዓለም አቀፉ የኦሎምፒክ ኮሚቴ የኔዘርላንድስ የአሸዋ ላይ መረብ ኳስ ቡድን በአስገድዶ መድፈር የተቀጣ ተጫዋችን በፓሪሱ ኦሎምፒክ ቡድን ባካተተበት ውሳኔ ላይ እጁ እንደሌለበት አስታውቋል። ስቴቨን ቫን ዲ ቬልዴ የተሰኘው ተጫዋች በአውሮፓውያኑ 2016 በእንግሊዝ የ12 ዓመት ሴት ልጅን ከሁለት ዓመታት አስቀድሞ በመድፈሩ የ4 ዓመት እስር ተፈርዶበታል። በወቅቱ የ19 ዓመት ወጣት ነበረ። የቅጣት ዘመኑን የተወሰኑ ዓመታት በእንግሊዝ ካሳለፈ በኋላ ወደ ሆላንድ በመዛወር በሀገሪቱ ሕግ መሰረት የቅጣት ማስተካከያ ተደርጎለታል። ቫን ደ ቬልት በአሸዋ ላይ መረብ ኳስ ስፖርት ዳግም በ2017 የአውሮፓውያኑ ዘመን መሳተፍ የጀመረ ሲሆን ከፓሪሱ ኦሎምፒክ ተሰላፊዎች መካከል ተካትተዋል። ዓለም አቀፉ የኦሎምፒክ ኮሚቴ የቡድን አባላትን በሜዳ ላይ ብቃታቸው እየመዘነ መምረጥ የብሔራዊ ኦሎምፒክ ኮሚቴው ኃላፊነት መሆኑን አስታውቋል። ቫንደቬልት ሆነ የሆላንድ የአሸዋ ላይ መረብ ኳስ የኦሎምፒክ ቡድን በጉዳዩ ላይ አስተያየት አልሰጡም። ምንም እንኳን ዓለም አቀፉ የኦሎምፒክ ኮሚቴ ከብሔራዊ ኦሎምፒክ ኮሚቴዎች ግብዣ በኋላ ለግለሰቦች ግብዣ መላክ ቢችልም በኦሎምፒክ የሚወዳደሩ ስፖርተኞች ምርጫ በእያንዳንዱ ብሔራዊ ኦሎምፒክ ኮሚቴ የወደቀ ኃላፊነት ነው። ዓለም አቀፉ የኦሎምፒክ ኮሚቴ ግብዣዎችን ያለመላክ ወይንም የመሰረዝ ስልጣን አለው። አንዳንድ አትሌቶችና የመብት ቡድኖች የቫንደቬልትን ተሳትፎ ተቃውመዋል። ዘገባው የሮይተርስ ነው።
አድማጮቻችን፣ የምሽቱ ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አብራችሁ አመሸሁት አስማማየኑ ነበርኩኝ። የስቱዲዮ ቅንብሩን የመራልን ኤልያስ አስማረ ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።